ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በቃ ስለ ሀገር ፍቅር በደንብ አድርጎ ጠልቆ ያውቃል። ስለዚህ ለሀገሩ የትኛውም ነገር መሆን ይችላል። ያው የሆነውም ምንም ማስረጃ ያስፈልገውም እንዳይሆን ገብቷል። ያው ሳክሪፋይስ ከመሆን ድረስ ነው ሆኗል። የመጨረሻው የሀገር መስዋዕትነት ሳክሪፋይ መሆን ነው።
እስራኤል ከጋዛ ታጣቂዎች ጋር በገባችው ጦርነት ውስጥ ትውልድ ኢትዮጵያውያን በእስራኤላውያንም መስዋዕትነት እየከፈሉ እንደሆነ ተሰምቷል። ከዚህ ጉዳይ ጋር የተያያዘው ዘገባ በምሽቱ ይደመጣል። ሌሎችም ጉዳዮች የተካተቱበትን የዛሬውን ቅንብር ሀብታሙ ስዩም ይመራዋል። የምስልና የድምጽ ቅንብሩን ደግሞ የሚያስኬድልን ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት ከትምህርት የራቁ ልጆች በትምህርት ቤቶች የሚያገኙትን ጥበቃና ከለላ ስለሚያጡ ለተለያዩ ጥቃቶች እንደሚዳረጉ ባለሙያዎች ከሰሞኑ ገልጸዋል። በዘንድሮው የትምህርት ዘመን በሀገር አቀፍ ደረጃ 5 ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ መንግስት አስታውቋል። ባለሙያዎች ደግሞ ሁኔታው በአገሪቱ ማህበራዊና ኢኮኖሚያዊ ቀውስን ሊያስከትል እንደሚችል ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድን ከዚህ ጋር የተያያዘውን ዘገባ ያሰማናል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለ መጠይቅ በተጋመሰው ዓመት 5 ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ አስታውቀዋል። ከነዚህም ውስጥ 3 ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ተማሪዎች ከትምህርት ገበታ መራቃቸውን ገልጸው የሚበዙትም በአማራ ክልል እንደሚገኙ አመልክተዋል።
አማራ ክልል ነው ወደ 2.6 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ደርሶናል። በኦሮሚያ እስከ 72 ሺህ አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል 66 ሺህ አካባቢ ተማሪዎች፣ ጋምቤላ ብትሄድ ወደ 19 ሺህ አካባቢ እነዚህና አፋር አካባቢ ለምሳሌ ወደ 74 ሺህ አካባቢ በዚህ ችግር ምክንያት ከትምህርት ገበታ ውጭ መሆናቸው መረጃዎች ያሳያሉ።
በትግራይ ክልልም በትምህርት ዘመኑ ይመዘገባሉ ከተባሉት 2.4 ሚሊዮን ተማሪዎች ውስጥ ወደ ትምህርት ቤት የገቡት 40% ብቻ እንደሆኑ ከክልሉ ትምህርት ቢሮ ለአሜሪካ ድምፅ የደረሰ መረጃ ይጠቁማል። የተባበሩት መንግስታት የሕፃናት መርጃ ድርጅት ወይም በምህፃሩ ዩኒሴፍ ከአራት ወራት በፊት ይፋ ባደረገው ጥናት ደግሞ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት በኢትዮጵያ 7.6 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውን ገልጿል። ችግሩ የሚፈጥረውን ጫና አስመልክቶ የአሜሪካ ድምፅ የጠየቃቸው በጅማ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር ብርሃነ ንጉሴ ሁኔታው በልጆች ላይ ስነ ልቦናዊ ተጽዕኖ ከመፍጠሩም በላይ ለተለያዩ ጥቃቶች እንደሚያጋልጣቸው አስረድተዋል።
ልጆች የማደግ በቂ እንክብካቤ የማግኘት መብት አላቸው። ይህ ዓለም አቀፋዊ የሆነ ሕግ ነው። ያን አጡ ማለት ከትምህርት ጋር ተያይዞ የሚያገኙትንም እንቅስቃሴ ጭምር ነው የሚያጡት። ሁለተኛ ደግሞ ከለላ ሳይኖር ሲቀር ከትምህርቱም ከማጣት ውጪ ላይጠበቁ ይችላሉ። ለተለያዩ ጉዳቶች፣ ለአካላዊ፣ ለስነ ልቦናው፣ ለሴክሹዋል አቢዩዝ እና ለተለያዩ ነገሮችም ሊጋለጡ ይችላሉ።
ከዚሁ ጋር በተያያዘ ወደፊት ሊከሰት የሚችለው ማህበራዊ ቀውስም ቀላል እንደማይሆን ፕሮፌሰር ብርሃነ ያመለክታሉ።
በደንብ እንክብካቤ ያላገኙ፣ ፍቅር ያላገኙ፣ ያልተጠበቁ ልጆች እኮ የህብረተሰቡ ጸር ነው የሚሆኑት። ነገ የሚገባቸውን ፍቅር ስላላገኙ፣ እንክብካቤ ስላላገኙ እኛን ምን ያደርጉልን ብሎ ወደ እኛም የመመለስ ለህብረተሰቡ አሉታዊ ምላሽ የመስጠት ነገርም ይኖራል።
አቶ በላይ ስጦታው የተባሉ ባለሙያም ተተኪ ትውልድ በዚህን ያህል መጠን ከትምህርት ቤቱ ውጭ ሲሆን የከፋ ማህበረ ኢኮኖሚያዊ ቀውስ እንደሚያስከትል ለአሜሪካ ድምፅ ተናግረዋል።
ለአንድ ሀገር ትልቁና ወሳኙ ዋናው ሀብት የሰው ሀብት ነው። የሰው ሀብት ደግሞ በሙያ በትምህርት በእውቀት የተገነባ ሲሆን ለሀገር ውጤት ማምጣት ይችላል። ይህ ወሳኝ የሆነ የሰው ሀብት ካልተማረ አእምሮ ተቃጠለ ወይም ደግሞ ከዘመኑ ቴክኖሎጂ ግስጋሴ ከዘመኑ ቴክኖሎጂ እርምጃ ውጭ ሆነ፣ ተንጓሉ በኋላ ቀረ ማለት ነው። እድሜያቸው ለትምህርት የደረሰ ህጻናት ትምህርት ቤት ካልዋሉ ለሌላ ላላስፈላጊ ነገር እነሱንም ሀገራቸውንም ለሚጎዳ ልማድ ሱስ ሁሉ ሊጋለጡ ይችላሉ። ለጎጂ ልማዳዊ ድርጊቶች፣ ለሱሶች፣ ለአደገኛ ወንጀሎች ሁሉ ሊጋለጡ ይችላሉ። አየው አምራች ሊሆን የነበረውን ህዝብ አፍራሽ ልታደርገው ነው ማለት ነው። ከትምህርት ውጭ ካደረግከው
የዩኒሴፉ ጥናት በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ከትምህርት ገበታ የሚርቁ ተማሪዎች እንዲበራከቱ ማድረጋቸውን አሳይቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በልዩ ልዩ የአገሪቱ ክፍሎች የተስፋፉት ግጭቶች የትምህርት ስርዓቱን እየጎዱት እንዳሉና ጉዳቱን በየጊዜው እየጨመረ መምጣቱን ተናግረዋል። ዶክተር ዮሐንስ በንቲ በበኩላቸው ችግሩን ያባባሰው በግጭቱ ወቅት ትምህርት ቤቶች ጥበቃ ስለማይደረግላቸው ነው ይላሉ።
የተባበሩት መንግስታት የትምህርት ቤቶችን ከግጭት ቀጠና ነጻ ማድረግ ያስፈልጋል የሚል ዲክላሬሽን አለ። እሱ ተግባራዊ እንዲደረግ በሀገራችን በተለያየ ሁኔታ የአድቮኬሲ ስራ እየሰራ ነው የምንገኘው አንዱ እና ትምህርት ቤቶችን ከጥቃት ከጉዳት ቀጠና ውጭ ማድረግ ተገቢ ነው። አንዱ ተማሪዎች ወደ ትምህርት ቤት መምጣት ያልቻሉበት ምናልባት አንዱ ምክንያት ሊሆን የሚችለው አንዳንድ ጊዜ እንደ ካምፕም አገልግሎት ላይ የሚውልባቸው አጋጣሚዎች አሉ። የተፈናቀሉ ዜጎች እንደ መኖሪያ ቤት ይጠቀሙበታል ትምህርት ቤቶችን። ይሄ ትክክል አይደለም ብለን በምናገኛቸው መድረኮች እየገለጽን ነው። ስለዚህ በግጭት ውስጥ ቀጥታ ሚና ያላቸው ወገኖች ጥንቃቄ ማድረግ ይገባቸዋል ብለን እናስባለን።
ችግሩ በእጅጉ አሳስቦናል፣ ሁሉንም ወገን ሊያሳስበው ይገባል ያሉት ዶክተር ዮሐንስ ተማሪዎች ወደ ትምህርት ቤት ለመመለስ እንዲችሉ ግጭቶች በሰላም እንዲፈቱ ጥሪ አቅርበዋል።
ዘላቂ መፍትሄ ይሆናል ተብሎ የሚታሰበው ሰላም መፍጠር ነው። እንግዲህ ጥያቄዎች ይኖራሉ። መቼም እነዚህ ጥያቄዎች አድማጩም በአግባቡ አዳምጦ መፍትሄ የሚመጣበትን ሁኔታ ቁጭ ብለው መወያየት ከተቻለ መፍትሄ ሊመጣ ይችላል። መታሰብ አለበት፣ ሰከንድ ብሎ ማሰብ ያስፈልጋል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ባለፉት 5 ዓመታት ሲካሄዱ የቆዩት ያላባሩ ግጭቶች ዘርፉን ዋጋ እያስከፈሉት እንደሆነ ገልጸው የፖለቲካ ልዩነትን በሰላም መፍታት እንደሚያስፈልግ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። በየዓመቱ በተሰማሩበት መስክ ልቅና ላስመዘገቡ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ድንቅነሽ ልዩ የሽልማት መርሃ ግብር ከሰሞኑ ተካሂዷል። እሱን አስመልክቶ ያጠናቀረውን ዘገባ በመቀጠል እናሰማችኋለን።
የአውሮፓውያኑ መጋቢት ወር በገባ የመጀመሪያዎቹ ቀናት ውስጥ በተሰማሩበት መስክ ልቅና ላሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ልዩ መርሃ ግብር ይከናውናል። ለአምስተኛ ጊዜ የተካሄደው የሽልማትና የእውቅና ዝግጅት መጠሪያ ድንቅነሽ ይሰኛል። ሽልማቱን ካሰናዳው አካል መስራቾች መካከል አንዷ የሆነችውና የዘንድሮው ሽልማት ስነ ስርዓት የህዝብ ግንኙነት ጉዳይ ኃላፊ ጀሚላ ተሰማ ድንቅነሽ የሽልማት ስነ ስርዓት የመጋቢትን ወር ጠብቆ የሴቶችን ስኬት ለማጉላት ያለመበትን ምክንያት እንዲህ አስረዳለች።
እንግዲህ ድንቅነሽ የምናከብረው በየአመቱ ማርችን እየጠበቀን ነው። ማርች ደግሞ በዓለም አቀፍ ደረጃ እንደምታውቀው የሴቶች ቀን የሚከበርበት እንዲሁም ደግሞ እዚህ ሀገር የሴቶች ወር ተብሎ ነው የሚታወቀው ማርችን ጀነራል። እኛም እንግዲህ እንደ ድንቅነሽ ላቅ ያለ ሚና ለነበራቸው ማህበረሰባችን ውስጥ ትልቅ አስተዋጽኦ ላደረጉ በራሳቸው በህይወታቸው ስኬታማ ሆነው ለሌሎች ምሳሌ መሆን የሚችሉ ድንቅ ሴቶችን በተለይ ደግሞ እኛን ለየት የሚያደርገን እድሉን ያላገኙ ብዙ ስራ ሰርተው ለሌሎች ምሳሌ መሆን እየቻሉ እውቅና ሽልማት ያላገኙ ሴቶችን ትኩረት አድርገን ከማይኖሪቲ የሆኑትን እውቅናና ሽልማት የምንሰጥበት ፕሮግራም ነው ማለት ነው። በዚህ ውስጥ እንግዲህ ያለፉትን እንደዛ እውቅና ከመስጠታችን ባለፈ ለሚመጣው ለወጣቱም ተምሳሌት የሚሆኑ ሰዎችን ነው አብረን የምናወጣው ማለት ነው።
በሰሜን አሜሪካ በሚኖሩ ትውልድ ኢትዮጵያውያን ዘንድ መሰል የአክብሮትና ምስጋና ምሽቶች አዲስ አይደሉም። ይሁንና ተሸላሚዎች ከሚታጩበት ሂደትና አካታችነት ግቡ አንጻር የሽልማት ዝግጅቱ ልዩ እንደሆነ የነገረችን ደግሞ የድንቅነሽ ተቋም አጋር መስራችና የዘንድሮው ሽልማት ኃላፊ ሀሊማ በሽር ናት።
ስራዎችን የሚያልቅ ሴቶችን የሚያበረታታ ሁሉንም አካታች የሆነ ፕሮግራም እስካሁን ድረስ እንግዲህ አላጋጠመንም እና እንዲሁ ተሰባስበን ስንወያይ ለምን እኛን ጀምረውም በእኛ ይጀምራል ከሚል የኃላፊነት ስሜት ነው ይህንን ፕሮግራም መስራት የጀመርነው። ለምሳሌ ኢቨን አሁን የዘንድሮውን የዓለም አቀፍ የሴቶች ቀንን መርህ ቃል እንኳን ብናየው ኢንስፓየር ኢንክሉዥን ወይም ደግሞ ማካተትን ማነሳሳት የሚል ጭብጥ አለው እና ያ ማለት ሴቶችን ከየት መጡ፣ ምን ዘር አላቸው፣ ምን ሃይማኖት አላቸው፣ ምን አይነት የገቢ እርከን ላይ ነው ያሉት ሳንል እኩል እድል በተለያየ ጎዳና በትምህርቱም በስራውም በሁሉም እኩል እድል እንድንሰጣቸው እንድናበረታታቸው በተለይ ደግሞ በውጭ የሚኖሩ ትውልድ ኢትዮጵያውያን እና ኢትዮጵያውያን ያው መቼም ለየት እንላለን አይደል? በሰው ሀገር ሲኖር የመጣንበት ሀገር ወይም የተፈጠርንበት ሀገር አይደለም እና ያ ልዩነታችን የውበታችን ምንጭ እንጂ ከሌላው የሚያሳንሰን ነገር አለመሆኑ ሁላችንም እኩል ነን። ያንን የሚደግፍና ያንን እንድናስተውልና ሴቶቻችንን ወደፊት እንድንገፋ ለሁላችን የተደረገ የተግባር ጥሪ።
በቨርጂኒያ ግዛት ስፕሪንግፊልድ ውስጥ በሚገኘው ዋተርፎርድ አዳራሽ በተካሄደው የዘንድሮ የሽልማት ሥነ ሥርዓት 7 ሴቶች ለክብር በቅተዋል። በልዩ የአመራር ክህሎት የሚመሩት ተቋም ለብዙሃን የተረፈ አገልግሎት እንዲሰጥ ያስቻሉት የወገኔ ፋውንዴሽን ኃላፊ ወይዘሮ ኒኒ ለገሰ ቀዳሚዋ ተሸላሚ ነበሩ። ሽልማቱ የፈጠረባቸውን ስሜት አጋርተውናል።
ደስ ያለኝ በራሳችን በአገራችን ሰዎች ምስጋና ማግኘቱ ልክ ሌላ ደግሞ የተሻለ ለመስራት ስንቅ ነው እና በጣም ነው ማመሰግናቸው። ካላቸው ሰዓት የቤተሰብ ማስተዳደር ሙሉ ሁሉም ሰራተኞች ናቸው። ያንን ሁሉ ተቋቁመው እንደዚህ አይነት የሚያበረታታ ዝግጅት አድርገው የሚሰራ ሰው ፈልገው መርጠው ያንን ሰዓት መስዋዕት አድርገው እኔንም እዛ ውስጥ ስላካተቱኝ በጣም ደስተኛ ነኝ። ከልቤ ላመሰግናቸው ወዳለሁ።
ለበርካታ ዓመታት ከዩናይትድ ስቴትስ በተሻገሩ የሰብአዊነት ተግባራት የብዙሃንን ሕይወት ማፍካት እንደቻሉ የተነገረላቸው የተቀው ዓለም አቀፍ ድርጅት መስራች ወይዘሮ ዚነት መሐመድ የዕድሜ ዘመን ልቅና ተሸላሚ ሆነዋል። በጤና በማህበረሰብ ንቃትና ሰብአዊነት አበርክቶት ስማቸው በክብር የተነሳው ወይዘሮ ዚነት የአሁኑ ሽልማት የቀጣይ የቤት ስራን ጠቋሚ አደራ አድርገው ቆጥረውታል።
ድንቅነሽ ራሱ እውነትም ከሰማቸው በላይ ነው። እንደዚህ አይነት ስራ ሰርተው እኛን ደግሞ ትንሽ ለሰራናት ለማበረታታት ለወደፊት ተስፋ እንዲኖራል ጠርተው እንደዚህ አይነት ሽልማትም ስለሰጠኝ በጣም ተደስቻለሁ። ገና ለወደፊቱ ብዙ ይጠበቅብናል። እንደ ኮሚኒቲ ሆነን እዚህም አገር ለተወለዱት ወጣቶቻችን አገር ቤት ላሉትም ደግሞ ወገኖቻችን መርዳት ስላለብን ይህንን አጀማመር ልክ እንደ ሆምወርክ ነው ግን ይሄ ነው የማየው። ገና መጀመራችን ነው እና ለእኔ በበኩሌ ይህን ነገር እንድሰራ እንድገፋበት ብዙ ነገራችን ማድረግ እንዳለብኝ ነው የሚያሳየኝ እና በጣም ደስ ብሎኛል።
በትምህርት ዘርፍ ላከታተሉት አርያነት ያለው የስኬት ታሪክ የክብር ሽልማት የተበረከተላቸው ሌላኛዋ ተሸላሚ ዶክተር ሊያ ብርሃኒ ናቸው። ዶክተር ሊያ የማህፀንና ጽንስ ሐኪም ለመሆን ያስቻላቸውን የሕክምና ትምህርት በላቀ ሁኔታ በማጠናቀቅ ሳይገቱ በጤና አገልግሎት አስተዳደር የማስተርስ ዲግሪ፣ በሕግ ትምህርት የጁሪ ዶክትሬት ዲግሪ ለመጫን የበቁ ናቸው። ሸላሚውን ተቋም አመስግነው ለትምህርት ዓለም ስኬት ካበቋቸው ሚስጥሮች የተወሰነውን አጋርተውናል።
ሚስጥሩ ትልቁ ሚስጥር ምንድን ነው? ግቡ ዲግሪው ግራጁዌት ተደርጎ የሚገኘው ነገር ሳይሆን ራሱ ፕሮሰሱ፣ ትምህርትን የመገብየት ፕሮሰሱ ራሱ የሚያስደስት ነገር አለው እና ትምህርትን መውደድ ራስን ማሻሻልን ያንን ፕሮሰስ መውደድ ነው። በጣም በቃ ፊውል አድርጎ ከአንዱ ወደ አንዱ የሚያስኬደው አንዱ እሱ ነው። ሁለተኛ ደግሞ ትንንሽ ግቦች ሴትት ማድረግ ማለት ሆምወርክ ዴድላይን ካለኝ እሷ ላይ ብቻ ፎከስ ማድረግ፣ ፋይናል ኤግዛም ካለ እሷ ላይ ብቻ ፎከስ ማድረግ። ብዙ ብዙ ያስከፍላል፣ ዋጋ ያስከፍላል። ሰርግ፣ የጓደኛ ሰርግ አለ አይደለም፣ የተለያዩ እንትኖች ጊቭ አፕ ማድረግ ሊያስፈልግ ይችላል። የግድ መሆን የለበትም። አንዳንዱ ግን ለምሳሌ ሜዲካል ስኩል ብዙ ነገር ጊቭ አፕ ማድረግ ነበረብኝ በዛ ውስጥ በማልፍበት።
ዘንድሮ ላይ በማህበረሰብ አገልግሎት ተሸላሚ የሆኑት ይመለከተኛል በሚሰኘው የበጎ አድራጎት ተቋማቸው አማካኝነት ድጋፍ ለተነፈጋቸው ኢትዮጵያውያን ተስፋ መሆን የቻሉት ወይዘሮ ነይማ ሙዘይን ሆነዋል። በተወካያቸው በኩል ሽልማቱን ተቀብለዋል። ወደ ቀሪ ተሸላሚዎች እንመለሳለን። ስለ ምሽቱ ሌሎች ክንዋኔዎች ጥቂት እንበላችሁ። ይህ ምሽት የምስጋናና የአክብሮት ምሽት ብቻ አይደለም። ትውልደ ኢትዮጵያውያን ሴቶች የሚገጥሟቸውን ተግዳሮቶች የሚመክቱባቸው መላዎች በአነቃቂ ተናጋሪዎች በኩል የተወሱበት፣ ብቻቸውን ልጆችን የሚያሳድጉ እናቶችን የተመለከተ አጭር ውይይት የቀረበበትም ነበረ። ወደ ሽልማቱ ስንመለስ በንግድ ዘርፍ ልቅና የዘንድሮ ተሸላሚ ዶክተር አልያት ኢማም ሆነዋል። ዶክተር አልያት ቨርጂኒያ ቤች ከተማ የሚገኘው አትላንቲክ ፊዚካል ቴራፒ የተባለ ሕክምና ተቋም መስራችና ሐኪም ናቸው። የአሁኑ ሽልማት ከጀርባ ሆኖ ላገዟቸው ሁሉ የሚዳረስ ክብር መሆኑን ነግረውናል።
ለዚህ ሽልማት መሆኔ በጣም ደስ ብሎኛል። ያው ይሄ ሽልማት የኔ ብቻ አይደለም፣ የብዙ ሰዎች ሰፖርት አለበት። ልጆቼ፣ አራት ልጆቼ፣ ቲኔጀር ልጆቼ፣ የባለቤቴ፣ የወንድሞቼ፣ የእናት፣ የአባቴ አባቴ ደግሞ በህይወት ሆኖ ይህንን ነገር ቢያይ ኖሮ በጣም ደስተኛ ይሆን ነበር እና በጣም ደስተኛ ነኝ። ለወደፊቱ ጀኔሬሽን የምመክረው ነገር ቢኖር ማንም ሰው የፈለገውን ነገር አሜሪካን ቁጭ ብሎ ማድረግ እንደሚችል። እኔ ሊቪንግ ዊትነስ ነኝ፣ ምክንያቱም ምንም ነገር በቀላል የሚገኝ ነገር አይደለም። ግን የሰው ልጅ ፍላጎት ካለው ዲተርሚኔሽን ካለው ማድረግ እንደሚችል ነው። እኔ የዛ ሊቪንግ ዊትነስ ነኝ።
ድንቅነሽ የሽልማት ስነ ስርዓት ስኬት የደራረቡ አዋቂ ሴቶችን ብቻ ሳይሆን በለጋ እድሜያቸው ተስፋ ሰጪ አቅምን ያሳዩ የነገ ባላደራዎችንም ሸልመዋል። የሜሪላንድ ዩኒቨርሲቲ የፋይናንስ ትምህርት ክፍል ተማሪ ትውልድ ኢትዮጵያውያን ህጻናትን ከአማርኛ ፊደላት ጋር የሚያስተዋውቀው ሀሁ ለርን ተቋም መስራችና በጎ ፈቃደኛዋ ሀና ተስፋዬ የዚህ ዘርፍ ተሸላሚ ናት። በዚህ ዘርፍ ሌላኛዋ ተሸላሚ ወጣት ሪሃን መሐመድ ስትሆን የአሜሪካን ዩኒቨርሲቲ ተማሪ የሆነችው ሪሃን ከተለያዩ ማህበረሰብ አቀፍ ተቋማት ጋር በመተባበር ያበረከተችው ብዙሃንን የጠቀመ አገልግሎት እውቅና ተሰጥቷታል። ሁለቱ ወጣቶች ስለ ሽልማቱ ቀጣዩን ብለውናል። ከሀናን ጀምር።
አመሰግናለሁ። በጣም ደስተኛ ነኝ ይሄ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚህ እና የእነሱንም ጆርኒ መስማትና ከእነሱ መማር በጣም ኢንስፓይሪንግ ነበረ። እኔም ለእኔ ይሄ ሽልማት ላይክ ወደፊት ብዙ ነገር እንዳደርግ ሞቲቬት የሚያደርገኝ ነገር ነው። ገና ብዙ የሚሰራ ነገር አለ፣ ምንም አልሰራውም ገና። ለዛ በርቺ የሚል ሞቲቬሽን የሰጠኝ ሽልማት ነው። በጣም አመሰግናለሁ።
እውነት ለመናገር በጣም ተገርሚያለሁ። ይሄንን ሽልማት አገኛለሁ ብዬ አልጠበቅኩም። ለሌሎች ሴቶች ምሳሌ የሚሆን ሽልማት ነው። ምንም እንኳን ወጣት በሆንም ሌሎችን ሴቶች ለማየት መቻሌ በራሱ እጅግ ድንቅ ነገር ከመሆኑ ባሻገር የሚያበረታታም ነው።
የዛሬ 5 ዓመት ገደማ የጋራ ህልም ባላቸው 6 ኢትዮ አሜሪካውያን ሴቶች የተቋቋሙ ድንቅነሽ የሽልማት መርሃ ግብር በዋነኝነት በመስራቾች ርብርብና በደጋፊዎች አስተዋጽኦ ዛሬ ላይ መድረሱ በተወሳበት መድረክ ላይ ጅምር ተግባራቶቹ ተስፋፍተው ተገቢ እውቅና ማግኘት የሚገባቸው ተጨማሪ ሴቶች ወደ አደባባይ የወጡ ዘንድ የዓላማ ተጋሪዎች የማይረግብ ድጋፍ እንደሚያሻ መስራቾች ተናግረዋል። በዘንድሮው የድንቅነሽ መርሃ ግብር ላይ ከቁም ነገሩ ዝግጅት ጎን ለጎን ድንቅ የሥነ ግጥምና ሥነ ጽሑፍ ሥራዎችን ያቀረቡ ሴቶችም አድምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። እስራኤል በጋዛ የሐማስ ታጣቂዎች ላይ በምታካሄደውና 6 ወራትን ባስቆጠረው ጦርነት ትውልደ ቤተ እስራኤላውያን መስዋዕትነት እየከፈሉ ነው። አንዳንዶቹ በጥቅምት 7ቱ ጥቃትና ከዚያም በኋላ በጋዛ እየተካሄደ ባለው ጦርነት ልጆቻቸውን አጥተዋል። ሆኖም አብዛኞቹ ደግሞ በድህነትና በትምህርት እጦትም እየተሰቃዩ ስለመሆኑ ይሰማል። ይህንን አስመልክቶ አዣንስ ፍራንስ ፕሬስ ያጠናቀረውን ዘገባ ስመኝሽ ቆይታ ሰማናለች።
ይገባል አያሌው እንደ አውሮፓውያን አቆጣጠር በ2012 ከልጇ ጋር ከኢትዮጵያ ወደ እስራኤል ከተሰደደች በኋላ በአዲሱ ቤቷ ተንከባክባ ያሳደገችው ልጇ በጥቅምት 7ቱ የሐማስ ጥቃት ተገደለባት።
ይኸው ሳይታሰብ ሳይታለም ተፈጠረ እና አሁንም ልጄን ምንም አላምንም። መቼም ቢሆን መቼም እኔ ልጄን አላምንም። እኔ ስለማወር ሞቷን ብዬ ማምነው ነገርም የለኝም። እና ከባድ ነው ነው ምንም ማለትም አልችልም። ቃላትም ያጥረኛል እንጃኔ ማቸ እንደማምንም እንጃኔ። እና ከባድ ነው። እና ተመስገን ለአምላክ ከቴውም አሁን እንደዚህ ራሴን ተቆጣጥሬ ከቴውም እንደዚህ እያወራሁ እንጂ እንደዚህ ማለትም አልችልም የነበር ራሴን ተቆጣጥሬም ስለ ነው። እና ከባድ ነው ምንም ማለት አልችልም።
ይገባል አሁን ሁሉን አክባሪ ስትል በእንባ በምትገልጸውና በ21 ዓመቱ በተሰዋው ወታደር ልጇ ትልቅ ሀዘን ላይ ናት። ሆኖም ለእስራኤል ባለስልጣናት የምታስተላልፈው አንድ ምኞት አላት። ኢትዮጵያ ውስጥ የቀሩት ዘመዶቿ ወደ እስራኤል እንዲመጡና ቤተሰቦቿ አንድ ቦታ እንዲሰባሰቡ። 6 ወር ያስቆጠረውና እስራኤል በጋዛ በሚገኙ የሐማስ ታጣቂዎች ላይ የምታካሄደው ጦርነት ወደ 170,000 የሚጠጉ ትውልደ ኢትዮጵያዊ ወይም ቤተ እስራኤላውያንን የተደበላለቀ ስሜት ውስጥ ከቷቸዋል። በእርግጥ ለሀገራቸው ተዋግተው በጦርነቱ የተሰዉ ወታደሮች ክብር ይሰጣቸዋል። ከእስራኤል ባህልና ተቋማት ጋር ለመዋሃድ የተሳካ ጥረት ማድረጋቸውንም ያመለክታል። በተመሳሳይ ጊዜ ደግሞ አብዛኞቹ ቤተእስራኤላውያን በከፍተኛ የገቢ ጥረትና የትምህርት ድልጦት የሚሰቃዩ ናቸው። አሁንም በኢትዮጵያ አማራ ክልል ደጋማ አካባቢዎች የሚኖሩና ከነርሱ ጋር መቀላቀል ያልቻሉ ዘመዶቻቸውንም ይናፍቃሉ። ጊል ኤልያስ የቤተእስራኤላውያን መብት አቀንቃኝ ሲሆን ትውልደ ኢትዮጵያውያኑ በጦርነቱ እየከፈሉት ያሉትን ዋጋ እንዲህ ይገልጻዋል።
አክራባ ምትበተት ጋም በይካር በሚስማኝ
ያክል መስዋዕትነት እየከፈልን እንዳለን ቁጥሩ ላይ ማየት ይቻላል። ኢትዮጵያውያን ከእስራኤል አጠቃላይ ህዝብ ወደ 1.7 ከመቶ ነን። ነገር ግን ከሞቱት ወታደሮች ውስጥ 5 ከመቶ የሚሆኑት ኢትዮጵያውያን ናቸው።
እነዚህ የስሜት መደበላለቆች ልክ እንደ ይገባልና ሟች ልጇ ማሩ ዓለም በአንድ ጣሪያ ስር በሚኖሩ ሁለት የተለያዩ ትውልዶች መካከለም ይታያሉ። ሀዘኗን የሚገልጽ ጥቁር ልብስ ለብሳ እንባዋ እየፈሰሰና ሳግ እየተናነቃት የምታወራው ይገባል የልጇ ወታደራዊ አገልግሎት ሁልጊዜም በፍርሃት እንድትኖር ያደርጋት እንደነበር ትናገራለች።
እማዬ ምንድነው ችግሩ? ለሀገሬ ለመስራት እኮ ነው የሚሄደው። እኛ እስራኤልን ካልጠበቅናት እስራኤል ጠባቂ አይኖራትም። ደግሞም ስለማትወጪና ስለማታይ ነው እንጂ ብቻዬን አይደለሁም። የሚጠብቋቸው የቤተሰብ አባላት ያላቸው ሌሎችም ጓደኞች አሉኝ ይለኝ ነበር።
የማሩ ወንድም ተማረ በቃሉ በወንድሙ ሞት ቢያዝንም ራሱን ለሀገሩ አሳልፎ በመስጠቱ ግን እንደ ሰማዕት ነው የሚቆጥረው።
በቃ ስለሀገር ፍቅር በደንብ አርጎ ጠልቆ ያውቃል። ስለዚህ ለሀገሩ የትኛውም ነገር መሆን ይችላል። ያው የሆነውም ምንም ማስረጃ ያስፈልገውም እንዳይሆን ገብቷል። ያው ሳክሪፋይስ ከመሆን ድረስ ነው ሆኗል። የመጨረሻው የሀገር መስዋዕትነት ሳክሪፋይ መሆን ነው። ስለዚህ ሆኗል ማለት ነው፣ መስዋዕት ሆኗል።
እናቱን ይገባልን ግን ምናልባት ከዚህ በኋላ የሚያጽናናት ኢትዮጵያ ውስጥ ያሉ ወንድም እህቶቿና ሌሎች ዘመዶቿ ወደ እስራኤል መምጣትና መገናኘት የሚችሉ ከሆነ ብቻ ነው ትላለች።
የእስራኤል ባለስልጣናት በእግዚአብሔር እርዳታ ቤተሰቦቼን ወደዚህ እንዲያመጧቸው ጠይቃለሁ። የእስራኤል ባለስልጣናት በዚህ ቢረዱኝ ደስ ይለኛል። ልጄ ለዚህ ሀገር ህይወቱን አሳልፎ ሰጥቷል።
ቤተ እስራኤል በመባል የሚጠሩት የኢትዮጵያ አይሁዳውያን ማህበረሰብ አባላት ወደ እስራኤል የመጡት ከ1980ዎቹ እስከ 1990ዎቹ መጀመሪያ ባሉትና በአፍሪካ ቀንድ ከባድ ረሃብና ጦርነት በነበረበት ወቅት በድብቅ በተካሄዱ በረራዎች ነው። ወደ ኋላ የቀሩት ቤተ እስራኤላውያን ፈላሻ ሙራ በመባል ይጠራሉ። ትርጉሙ ተንከራታች ማለት ሲሆን በ18ኛውና በ19ኛው መቶ ክፍለ ዘመን በአብዛኛው በግዳጅ ወደ ክርስትና ሃይማኖት የተለወጡ የአይሁድ ዝርያዎች መሆናቸውን ያመለክታል። ፈላሻዎች አይሁዳውያን መሆናቸውን ቢገልጹም በአይሁድ መሪዎች እውቅና ባለማግኘታቸው ለሁሉም የአይሁድ ዝርያዎች የእስራኤል ዜግነት በሚያረጋግጠው የመመለስ ሕግ ወደ እስራኤል መሄድ አልቻሉም። ወደ እስራኤል የሚወስዳቸው አይሮፕላን የሚመቻችላቸው በቤተሰብ ማገናኘት ሕገ ደንብ መሰረት ቢሆንም ጥያቄ አቅራቢዎች በአሁኑ ሰዓት እስራኤል ውስጥ የሚኖር ወላጅ ሊኖራቸው ይገባል። በዚህ ምክንያት በሺዎች የሚቆጠሩ ፈላሻ ሙራዎች አንድ ቀን የእስራኤል ባለስልጣናት የተሻለ ብልጽግና እናገኛለን ብለው የሚያስቡትን ህይወት እንዲጀምሩ የጉዞ ተስፋ ይሰጠናል ብለው በመጠባበቅ ይኖራሉ። ይገባልና ማሩም ፈላሻ ናቸው። ነገር ግን ማሩ ወደ እስራኤል ሲመጣ ገና የ9 ዓመት ልጅ ስለነበርና በቀላሉ ሂብሩ ቋንቋ መማርና ጓደኛ ማፍራት ስለቻለ ከእናቱ የተሻለ ህይወት ነበረው። እስራኤል በሚገኘው ቤት በርል ኮሌጅ ውስጥ መምህር የሆኑትና በስደተኛ ቤተሰቦችና ለአደጋ ተጋላጭ በሆኑ ስደተኛ ወጣቶች ዙሪያ ጥናት የሚያጠኑት ዶክተር ሊያት ያክኒች በቤተ እስራኤላውያን ቤተሰቦች ውስጥ ይህ አይነቱ ልዩነት በብዛት እንደሚታይ ያስረዳሉ።
ወላጆቻቸው ደካማ እንደሆኑ በሚያስቧቸው ቤተሰቦች ውስጥ ያደጉ ብዙ ወጣቶችን አገኛለሁ። በእርግጥ ጽናታቸውና ስደትን ተቋቁሞ ማለፋቸውንም ያደንቃሉ። ነገር ግን እስራኤል ውስጥ ያለው ኑሯቸውን ያለ ቤተሰብ ድጋፍ በራሳቸው መወጣት አለባቸው።
ወጣቶቹ ከሚደርስባቸው ችግሮች አንዱ እንደ አውሮፓውያን አቆጣጠር በ2019 ከፍተኛ ብጥብጥ የተፈጠረበትን የተቃውሞ ሰልፍ በበተነው ፖሊስ የሚደርስባቸው መድሎ መሆኑን ቤተ እስራኤላውያን የመብት አቀንቃኞች ያስረዳሉ። ዶክተር ያክኒች ግን በአጠቃላይ ሲታይ ቤተ እስራኤላውያን ከማህበረሰቡ ጋር የመዋሃድ ጥረቶች እየተሻሻሉ መጥተዋል ይላሉ።
አይሁዳውያን ናቸው፣ እስራኤላውያን ናቸው፣ የዚህ ማህበረሰብ አባል ነን ብለው ያስባሉ። አንዳንዴ ማህበረሰቡ ጉዳት ሊያደርስባቸው ይችላል፣ ግን እንደዛም ሆኖ የእነሱ ስፍራ እዚህ እንደሆነ ያስባሉ።
አሽከሎን በተሰኘው የእስራኤል ከተማ የሚኖረው በእስራኤላዊው የመብት አቀንቃኝ ጊል ኤልያስ በጥቅምት 7ቱ ጥቃት ከተገደሉ 500 እስራኤላዊ ወታደሮች ውስጥ 24ቱና ከዛ በኋላ የተደረጉ ባሉ ወታደራዊ ዘመቻዎች እየሞቱ ያሉት አብዛኞቹ ወታደሮች ትውልደ ኢትዮጵያዊ መሆናቸውን ይገልጻል። በመሆኑም ጦርነቱ በትውልደ ኢትዮጵያዊው ማህበረሰብና በሰፊው እስራኤላውያን መካከል ያለውን ውጥረት ያረግባል ብሎ ተስፋ ያደርጋል።
ከጥቅምት 7ቱ ጥቃት ወዲህ የተቻለ አንድነት ይኖራል ብለን ነው የምናስበው። እርስ በእርስ መተሳሰብ እንጂ የቀድሞ ጦርነታችንን አንዋጋም።
የእስራኤል ጦር ወታደሮቹ የትኛውን ማንነት እንደሚወክሉ የሚገልጽ መረጃ የለውም። ነገር ግን በጣም ጠንካራ ባለቤትነት የሚሰማው ማህበራዊ ትስስር እንዳለ ጌል ያሰምርበታል። በጥቅምት 7ቱ ጥቃት ልጁ የቆሰለበት ሳቫት ፋርዳ የቅርብ ድርጊትም ይህን ይገልጻል። ቤተ እስራኤላውያን በሚያዘወትሩበት ገበያ ስፍራ በመግባት የሆስፒታል ጋውን ያደረገ ልጁ ከቀድሞ የእስራኤል መከላከያ ሚኒስትርና አሁን የእስራኤል ጦር ካቢኔ አባል ከሆኑት ቤኒ ጋንዝ ጋር የተነሱትን ፎቶ በማሳየት ሀገራችን እስራኤልን እንወዳለን፣ ሀገራችን ስትሞት ከምናይ መሞት እንመርጣለን ሲል ስሜቱን ገልጿል። በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። በአደገኛ ሁኔታዎች ውስጥ ደህንነት ይሰማቸው ዘንድ ህግ አስከባሪዎች ብቻ ይጠቀሟቸው የነበሩ ትናንሽና ርካሽ ከሰውነት ጋር የሚጣበቁ ካሜራዎች አሁን ላይ ለመደበኛ ዜጎችም ተደራሽ መሆን ጀምረዋል። ይህንን የተመለከተውን ዘገባ በመቀጠል እናሰማችኋለን። ዩናይትድ ስቴትስ ፍትህ መስሪያ ቤት በሰውነት ላይ የሚታሰሩ ካሜራዎች ብዙ ጊዜ የህግ አስከባሪዎችን ደህንነት ለማሻሻልና ከፍተኛ ጥረት ያላቸውን ማስረጃዎች ለመሰብሰብ ለጥቅም እንደሚውሉ ይገልጻል። አሁን መደበኛ ዜጎች አነስተኛና የተሻለ ተመጣጣኝ ዋጋ ያላቸውን መሰል መሳሪያዎች ለደህንነታቸው ሲሉ መግዛት መጠቀም ይችላሉ። የዚህ አንደኛው ምሳሌ ፎንካም የተሰኘው አነስተኛ በሰው ሰራሽ ልቅና የታገዘ ታላቅ የደህንነት አጋር ስለመሆኑ የተነገረለት ካሜራ ነው። በልብስ ላይ በቀላሉ የሚጣበቀው ካሜራ ግለሰቡ አደጋ መጋለጡ በተሰማው ጊዜ ሁሉ ሊያበራው ይችላል። ቫልተር ኮኒንግስ የፎንካም መስራችና ካሜራውን ያበለጸገው የንድፍ ተቋምም ባለቤት ናቸው።
ለምሳሌ በርካታ የአውቶቡስ ሹፌሮችና ሌሎች ለአደጋ የሚጋለጡ ሰዎች ከአልባሳት ጋር የሚጣበቁን ካሜራዎች ውድ በመሆናቸው ሳያገኟቸው ቆይተዋል። ለመሰል መሳሪያዎች አብረው ሊዘረጋ የሚገባው መዋቅርም በጣም ውስብስብ ነው። እኛ ይህንን ውስብስብ ሁኔታ ለመቀነስ ተንቀሳቅሰናል።
ፎንካም ተጠቃሚዎቹ አደጋ በሰማቸው ቅጽበት ካሜራውን በመጫን የቀጥታ ቀረጻ እንዲጀምሩ የሚያስችል መተግበሪያም አካቷል። ሁኔታው ከተባባሰ ለሁለተኛ ጊዜ ቁልፉን ተጭነው ዝግጁ ወደሆነው የአደጋ ጊዜ ተጠሪ የማንቂያ ደወል ለመላክም ይችላሉ።
የስልካችሁን ቴክኖሎጂ በመጠቀም በመጠኑ በጣም ትንሽና የበለጠ ተመጣጣኝ ልናደርገው እየጣር እንገኛለን። የስልክ ማዕከላዊ መልእክት ማቀነባበሪያ ሲፒዩን በመጠቀም ከመደበኛ አናሳ ካሜራዎች በተሻለ በአብዛኛው የሰው ሰራሽ ልቀትን መሰረት ያደረጉ ካሜራዎችን መስራት እንችላለን። መደበኞቹ ካሜራዎች መሰል ቺፖችን በውስጣቸው አልያዙም።
መሳሪያው ከአደጋ ጊዜ ተጠሪው ጋር የመረጃ ልውውጥ እንዲኖርም ያስችላል። በዚህ መሰረት የቀጥታ ቪዲዮን ስርጭትና የካሜራ ተጠቃሚውን መገኛ ስፍራ መረጃዎችን ያቀብላል። ፎንካም የቁጥጥር ማዕከሉ የቡድን ተጠቃሚዎች ያሉበትን ስፍራዎችን እንዲያውቁና የድረሱልን ጥሪዎችን እንዲመልሱም ያስችላል።
ካሜራው ወንጀልን የማድረግ ትልቅ አቅሙ የቪዲዮ ስርጭት ወደ መረጃ ቋት የሚያመራ መሆኑና ከቆይታ በኋላ ለማስረጃነት ከመዋሉ ይመነጫል።
ለግዢ ዝግጁ የሆኑት ከሰውነት ጋር የሚታሰሩ ካሜራዎች ለተጠቃሚዎችና ለወዳጆቻቸው ተጨማሪ የደህንነት እርምጃዎችንና የአእምሮ ሰላምን ለመስጠት ያስችላሉ ተብሏል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ በቅንብሩ ደግሞ ንጉሥ ታምሬ አብረናችሁ ነበር። መልካም ምሽት ይሁንላችሁ።